የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል
ለሰዎች ኖርማል አሁን የስፖርት አካሚዎች፣ የግፊት አካሚዎች፣ ሌላ ክሮኒክ የሆነ በሽታ ያለባቸው ሰዎች በዚህ ምክንያት ወደ ጤና ተቋም አይሄዱም።
በአማራ ክልል የመጀመሪያው እንደሆነ የተነገረለት የሕክምና ጥሪ ማዕከል ስራ ጀምሯል። ቀደም ብለን የሰማናቸው የአማራ ሐኪሞች ማህበር ፕሬዚዳንት ዶክተር አብራራው ታደሰ በምሽቱ አብረውን ይቆያሉ።
ኢትዮጵያኖች ያው ወንድማሞች ነን የሞቱት፣ ያው ጤና መምጣታችን በጣም እያዘነ መጥ ነው።
በቅርቡ በኮንቴነር ውስጥ ተጭነው ደቡብ አፍሪካ ለመግባት የሞከሩ 64 ኢትዮጵያን ህይወታቸው አልፏል። ቀደም ብለን የሰማነው ደጀኔ ደገፌን ጨምሮ 11 ሰዎች ግን ለመትረፍ በቅተዋል። ከአሳዛኙ ክስተት ከተረፉት ወጣቶች ጋር የተደረገ ቆይታም በምሽቱ ይደመጣል። ተጨማሪ ትኩስ ርዕሰ ጉዳዮች ይሰማሉ። መርሃ ግብሩን በመምራት እኔ ሀብታሙ ስዩም አብሬያችሁ አመሻለሁ። በመቀጠል ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታም። ባለፉት 24 ሰዓታት ውስጥ ለ3645 ሰዎች የላብራቶሪ ምርመራ ተደርጎ 30 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በዛሬው ዕለት ቫይረሱ የተገኘባቸው ሁሉም ኢትዮጵያውያን ሲሆኑ 26 ወንዶችና 4 ሴቶች ናቸው። ከ15 ዓመት እስከ 60 ዓመት የእድሜ ክልል ውስጥ የሚገኙ ናቸውም ተብሏል። ቫይረሱ ከተገኘባቸው መካከል 18ቱ ከአዲስ አበባ፣ 3 ከአፋር፣ 4 ከኦሮሚያ ክልል፣ 3 ከትግራይ ክልል እንዲሁም 2 የድንበር ተሻጋሪ አሽከርካሪዎች መሆናቸው ተገልጿል። ከነዚህ ውስጥ 9 የውጭ ሀገር የጉዞ ታሪክ ያላቸው ሲሆኑ 17 ሰዎች ደግሞ በቫይረሱ ከተያዘ ሰው ጋር ግንኙነት ያላቸው፣ 4ቱ ደግሞ የውጭ ሀገር የጉዞ ታሪክም ሆነ በቫይረሱ ከተያዘ ሰው ጋር ንክኪ የሌላቸው ናቸው ሲል የኢትዮጵያ የጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አስታውቋል። በአጠቃላይ በዛሬው ዕለት 5 ሰዎች ከቫይረሱ ያገገሙ ሲሆን ይህን ተከትሎም ከቫይረሱ ያገገሙ ሰዎች ቁጥር 128 ደርሷል። በአሁን ሰዓትም 294 ሰዎች በለይቶ ማቆያ ውስጥ ሕክምና ያገኙ ይገኛሉ። በሌላ በኩል የጤና ሚኒስቴር ዶክተር ሊያ ታደሰ 1441ኛውን የኢድ አልፈጥር በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በመልእክታቸውም ህዝበ ሙስሊሙ በረመዳን የጾም ወቅት የኮሮና ቫይረስን ለመከላከል ያሳየውን ጥንቃቄ በበዓሉ ወቅትም መድገም እንዳለበት መልእክታቸውን አስተላልፈዋል። የበዓሉን ግብይት ርቀትን በመጠበቅ የፊት ጭንብል በማድረግና የእጅ ንጽህናን በመጠበቅ ህብረተሰቡ እንዲያከናውንም አሳስበዋል። የአሜሪካ ሴኔት ትላንት ሐሙስ ዕለት ባደረገው ምርጫ ፕሬዚዳንት ዶናልድ ትራምፕ ለዩናይትድ ስቴትስ የግሎባል ሚዲያ ያቀረቡትን እጩ አጽድቋል። በሪፐብሊካን አብላጫ መቀመጫ ባለው የሴኔት የውጭ ጉዳዮች ኮሚቴ 12-10 በሆነ የድምፅ ብልጫ ውሳኔውን ያሳለፈ ሲሆን በቀጣይም በመላው ሴኔት ድምፅ እንዲሰጥበት ይደረጋል። የዘጋቢ ፊልም ባለሙያ የሆኑት ሚካኤል ፓክ ለዚህ ቦታ ከታጩ 2 ዓመታትን ያስቆጠሩ ቢሆንም ዴሞክራቶች አስፈላጊውን ድጋፍ ባለመስጠታቸው ውሳኔው እስካሁን ድረስ ሊዘገይ ይችላል። ይህንን ተከትሎም ፕሬዚዳንት ዶናልድ ትራምፕ የዴሞክራቲክ ፓርቲን ሲወቅሱ ቆይተዋል። ፕሬዚዳንቱ ከዚህ ቀደም በዴሞክራት የበላይነት ይመራ የነበረውን ኮንግረስ እንደሚበትኑ ሲያስፈራሩ የቆዩ ሲሆን ከዚያ ባለፈ ግን ሙሉ ድጋፋቸውን ለመረጡት ለማይክል ፓክ እንደሚሰጡም ገልጿል። በቅርቡ ፕሬዚዳንቱ የአሜሪካ ድምፅ ለቻይና ያደላ ዘገባ ሰርቷል ሲሉ የወቀሱ ሲሆን ባሳለፍነው ሳምንትም ተመሳሳይ ወቀሳ በአሜሪካ ድምፅ ላይ አቅርበዋል። ይህን ተከትሎም የአሜሪካ ድምፅ ዳይሬክተር የሆኑት አማንዳ ቤኔት የአሜሪካ ድምፅ በዓለም ላይ ላሉና በተለይም ሌላ የመረጃ ምንጭ ለሌላቸው ሰዎች በሐቅና በእውነት ላይ የተመረኮዘ ተአማኒነት ያለው መረጃ እንደሚያቀርብ ገልጸዋል። አክለውም ከ280 ሚሊዮን በላይ አድማጮችን በ47 ቋንቋዎች ያሉት ይሄው ድርጅት በ60 ሀገራት ተደራሽ እንደሆነና ከነዚሁም አድማጮች ውስጥ 80% ያክሉ የአሜሪካ ድምፅን ለተአማኒነቱ ሲሉ እንደሚመርጡት ተናግረዋል። የዩናይትድ ስቴትስ ግሎባል ሚዲያ በስሩ የአሜሪካ ድምፅን ጨምሮ 5 የመገናኛ ብዙሃንን የሚያስተዳድር ሲሆን ራዲዮ ፍሪ ዩሮፕ፣ የኩባ የብሮድካስት ቢሮ ሬዲዮ ፍሪ ኤሽያ እንዲሁም የአረብኛ ጣቢያዎች የሆኑት አልሁራ ቴሌቪዥን እና ሬዲዮ ሳዋ ይገኙበታል። ባሳለፍነው መስከረም ወር ላይ በነበረው መጠይቅ አዲሱ ተመራጭ ሚካኤል ፓክ ፍትሃዊና ገለልተኛ እንዲሆኑ በሕግ ድንጋጌ ያለባቸው ሚዲያዎች በፖለቲካ ወገንተኝነት እንዳያደሉ እንደሚሰሩና ያንን አይነት እምነትም ካላገኙ ኤጀንሲው ዋጋ እንደሚያጣ ለኮሚቴው አስረድተው ነበር። የአባታቸውን ገዳዮች ይቅር ማለታቸውን የጀማል ካሾጊ ቤተሰቦች አስታወቁ። ከልጆቻቸው አንደኛው በትዊተር ገጹ ላይ እንደጻፈው በዚህ የተባረከ የረመዳን ምሽት የእግዚአብሔርን ቃል እንጠቅሳለን። አንድ ሰው በደል ያደረሰበትን ሰው ይቅር ካለና ከታረቀ አላህ ውለታውን ይከፍለዋል። ስለሆነም እኛ የሰማዕቱ የጀማል ካሾጊ ልጆች የአባታችንን ገዳዮች ይቅር በማለት ውለታውን ከእግዚአብሔር እንጠብቃለን ብሏል። በሳዑዲ የሞት ፍርደኞች በተበዳይ ቤተሰቦች ይቅርታ ከተደረገላቸው የሞት ፍርድ እንደሚቀር የሚደነግግ ሕግ መኖሩን ተከትሎም የጋዜጠኛው የጀማል ካሾጊ ገዳዮች ምህረት ሊደረግላቸው ይችል ይሆናል የሚል መላምቶች እየተቀመጡ ነው። ከጀማል ካሾጊ ሞት ጋር ተያይዞ አምስት ሰዎች በነፍስ ግድያ ተወንጅለው የሞት ፍርድ እየተጠባበቁ ይገኛሉ። አድማጮች፣ ለሰዓቱ ያዝነላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ሃሎ ሐኪም የተሰኘ የስልክ ሕክምና አገልግሎት ማዕከል በባህር ዳር ከተማ ከሰሞኑ ስራ ጀምሯል። በአማራ ክልል የመጀመሪያ ነው የተባለው ይህ የስልክ ሕክምና መስጫ ማዕከል በአማራ ክልል ሐኪሞች ማህበርና በክልሉ ጤና ጥበቃ ቢሮ ትብብር ነው የተዘጋጀው ተብሏል። ዶክተር አብራራው ታደሰ ለአሜሪካ ድምፅ እንደተናገሩት ለትንሹም ለትልቁም የጤና እክል ወደ ሐኪም ቤት መሄድ አያስፈልግም፣ በአራት የስልክ መስመሮች ደውሎ ሃሎ ማለት ብቻ በቂ ነው ይላሉ። ካስቴር ምስጋናው ጋር ባደረጉት አጭር ቆይታ
በአማራ ክልል የመጀመሪያ የሆነው የስልክ የሕክምና አገልግሎት ማዕከል በባህር ዳር ከተማ ባለፈው ሳምንት ስራ ጀምሯል። አገልግሎቱ የተጀመረው በአማራ ሐኪሞች ማህበርና በክልሉ ጤና ጥበቃ ቢሮ ነው ተብሏል። የአማራ ሐኪሞች ማህበር ፕሬዚዳንት ዶክተር አብራራው ታደሰ እንደሚሉት ከእንግዲህ ለትንሹም ለትልቁም የጤና እክል ወደ ሐኪም ቤት መሄድ አያስፈልግም፣ ሃሎ ማለት ብቻ በቂ ነው ይላሉ። ከፕሬዚዳንቱ ጋር ቆይታ አድርጌያለሁ።
ዶክተር አብራራው ታደሰ እባላለሁ። የአማራ ሐኪሞች ማህበር ፕሬዚዳንት ነኝ። እንግዲህ የአማራ ሐኪሞች ማህበር ያው በዚህ በወረርሽኝ ጋር ተያይዞ ስራዎችን እየሰራ ነው። ከዚህ ከወረርሽኝ ጋር ተያይዞ ነባሩ የጤና ሲስተምም ትንሽ ሰው ወደ ጤና ተቋም ለመሄድ ይፈራል። ትራንስፖርትም ችግር አለ፣ በተለይ መንገድ ከመዘጋት ጋር ተያይዞ። ስለዚህ ከዚህ ጋር ተያይዞ ማህበረሰቡ ከቤት ሆኖ የሐኪሞችን አግኝቶ ስለ ኮቪድም ከኮቪድ ውጭ ያሉ ሕክምናዎችንም የምክር አገልግሎት ሐኪሞችን አግኝቶ ስለሚመለከተው ስለ ጤና ጉዳይ እንዲያማክር አስበን ነው ይሄ የቴሌሜዲሲን የተቋቋመ። ቴሌሜዲሲን ወይም የስልክ የሕክምና አገልግሎት ማለት ሰው ከቤት ሆኖ በስልክ ሐኪምን አግኝቶ ስለ ሕክምናው ምክር ወይም ደግሞ የሚወስደውን መድኃኒት ስለ ህክምና አጠቃላይ የግንዛቤ መረጃ ማግኘት የሚችልበት መንገድ ነው። በወረርሽኝ ጊዜ በወረርሽኙ ከሚሞተው ሰው ይልቅ በሌላ በሽታዎች የሚሞተው ሰው ነው የሚበዛ። ለምሳሌ የኢቦላንን ስናይ 75% የሚሆኑ ሞቶች በዛ ሰዓት የተከሰቱ ሞቶች ከነን ኢቦላ ወይም ከኢቦላ ውጭ ባሉ በተለያዩ በሽታዎች የሞተ ታካሚ ነው የሚበልጠው ማለት ነው። ስለዚህ ሰዎቹ ኖርማል አሁን የስኳር ታካሚዎች፣ የግፊት ታካሚዎች፣ ሌላ ክሮኒክ የሆነ በሽታ ያለባቸው ሰዎች በዚህ ምክንያት ወደ ጤና ተቋም አይሄዱም፣ ክትትላቸውን ያቋርጣሉ፣ በሽታቸው ይባባስና ወደ ሞት ይዳረጋሉ ማለት ነው። ከዚህም ጋር ተያይዞ ባለሙያውም አብዛኛው የጤና ተቋማትን ባለሙያም ትኩረት ወደ ወረርሽኝ ስለሚሆን ሌላ የሕክምና አገልግሎቶች ላይ የመቀነስ ነገር አለ። ስለዚህ ታካሚዎች በሽታውንም ሳይፈሩ ቤታቸው ሆነው በስልክ ደውለው ሐኪም ያገኛሉ፣ ስለ አጠቃላይ መረጃ ያገኛሉ፣ ስለ በሽታው የምክር አገልግሎት ያገኛሉ ማለት ነው።
እዚህ ክልል ላይ የመጀመሪያ ነው ማለት እንችላለን።
እዚህ ክልልን ብቻ ሳይሆን በሀገር አቀፍ እንደ መጀመሪያ ነው የሚባለው ማለት በዚህ ልክ ኦርጋናይዝድ ሆኖ ሶፍትዌር ተፈጥሮለት የተጀመረ የለም፣ የመጀመሪያ ነው። እኛም እንግዲህ እንደ በሁለት በሶስት ፌዝ ነው። የመጀመሪያው ፌዝ አሁን እንደምታያቸው እነዚህ አራት ስልኮች አሉ። ሴንትራሊ ክልሉ ከክልሉ ዋና ከተማ ባህር ዳር ላይ ነው የሚገኘው። የመጀመሪያው አጠቃላይ ይህን ወረርሽኙንም ከወረርሽኙ ጋር የተያያዘውንም ጀነራል ሜዲሲኑ ወይም አጠቃላይ የህክምና አገልግሎቱን ነው የሚሰጠው ማለት ነው። ከዛ በኋላ ከሶስት ወር በኋላ ደግሞ እንደ ፌዝ ቱ ይህንን በቴክኖሎጂ ማሳደግ የስፔሻሊቲ ሐኪም ማግኘት የሚችሉበትን መንገድ እና በቴክኖሎጂም የሚያድግበት ለምሳሌ አሁን የስልክ ብቻ ነው በቪዲዮ ኮል ሰው ለምሳሌ ታካሚውን ያያየም ወይም ታካሚው ሐኪሙን ያያየም ያወራበት መንገድ የቴክኖሎጂ አድቫንስመንት ነው። እንደ ፌስ 2 አንድ ፌስ 3 ላይ ደግሞ አገልግሎቱ እንደነገርኩ ሼ ካንድ ዚክልል ብቻ ያለ ወይም ባዳር ከተማ ላይ ያለ ነው ማስፋት በዞን ሌቭል ማስፋት አገልግሎቱን ጥቅሙን ታይቶ ኢቫሉዌት ተደርጎ
የህክምና አገልግሎቶች እስከምንደረስ
የህክምና አገልግሎቶች እንግዲህ ታካሚውና ሐኪሙ በሚግባቡበት ልክ ነው የሚሆነው። ሐኪሙ አስፈላጊ የሆነ መረጃ መድኃኒት ለማዘዝ አስፈላጊ የሆነ መረጃ ከታካሚው አግኝቻለሁ ብሎ ካሰበ መድኃኒት ያዛል። ቀላል መድኃኒቶች ማስታገሻዎች ወይም ደግሞ ያ ሰው መድኃኒቶችን ቢወስዳቸው እንትን ችግር አይመጣም ብሎ ካሰበ መድኃኒት ከማዘዝ ይደርሳል ማለት ነው። ያው መረጃ ይሰጣል ምክር ይሰጣል። ከዛ ደግሞ ለሄ እንደነገርኩሽ ለእንትኑ ሳይሆን ለታካሚው ሳይሆን ለባለሙያዎች ነው። ለምሳሌ ጤና ጣቢያ ላይ ወይም ደግሞ ሄልስ ፖስቶች ላይ ያለ የጤና ባለሙያ ደውሎ እዚህ ሐኪሞችን ማማከር ይችላል ማለት ነው። ታካሚውና ሐኪሙ አልግባባ ካሉ ወይም ደግሞ ተጨማሪ መረጃ ወይም ደግሞ ተጨማሪ መረጃዎች ከተፈለገው ታካሚው ወደ ጤና ተቋማት ሄድና ወደ ሄልስ ፖስቶች ወይም ደግሞ ወደ ጤና ጣቢያዎች ሄዶ ከጤና ባለሙያ ጋር ያገናኝና ለምሳሌ ሐኪሙ የደም ግፊትም ሊፈልግ ይችላል፣ የስኳር መጠን ሊፈልግ ይችላል። ሌላ ተጨማሪ በአይን ወይም በሕክምና መሳሪያዎች ታግዞ የሚመረመሩ ምርመራዎች ካሉ እነዛን መረጃዎች ከጤና ባለሙያዎች ያገኛል ማለት ነው። አስፈላጊ የሆነውን ሕክምና እና የምክር አገልግሎት ያገኛሉ ማለት ነው።
ልክ እንደ ኮቪድ ያለ ወረርሽኝ ሲከሰት ከበሽታው ይልቅ ቀድሞ በጣም ማህበረሰቡን የሚጎዳው የአእምሮ ጤና ይህ መጨናነቅ እና የስነ ልቦና ካውንስሊንግ ወይም ደግሞ የምክር አገልግሎት ትሰጣላችሁ ወይ?
የባህር ዳር ዩኒቨርሲቲ የስነ አእምሮ ሕክምና ትምህርት ክፍልም እንደዚህ ዶክሜንቶችን አዘጋጅተው አጠቃላይ በወረርሽኝ ወቅት ማህበረሰቡ ምን ያክል የምክር ምን አይነት የምክር አገልግሎት ማግኘት አለበት የሚለውን እንትን አዘጋጅተዋለኝ አብረን እንሰራለን ብለዋል። እነሱም ታይም መድበን የምክር አገልግሎት እንሰጣለን በተቻለ በሙያው ስፔሻላይዝ ባረገ ሰው ማለት ግን አጠቃላይ እኛም እንደ ሐኪም አጠቃላይ እነዚህን የምክር አገልግሎቶችም እንሰጣለን ማለት።
ይሄ ምን ተቋም የሕክምና አገልግሎት በባለቤትነት እየመራ ያለው ማለት ነው?
በጋራ ነው። የመጀመሪያ እንትን ዶክመንቶቹን እነዚህ ፕሮፖዛል እንትኖችን ያዘጋጀው የአማራ ሐኪሞች ማህበር ነው። ከዛ ተያዙ ወጪዎችን አጠቃላይ የሚያስፈልጋቸው ወጪዎችን ከበር የሚያደርግልን የአማራ ክልል ጤና ቢሮ ነው። ይህን ቦታው የሚገኝበት እነዚህ ቦታዎችን የሰጠን ሴንተሩ የሚገኝበት ደግሞ የአዲስ ዓለም የመጀመሪያ ደረጃ ሆስፒታል ነው። ስለዚህ ሶስቱ ተቋማት በጋራ ያዘጋጁት ነው ማለት ነው። አራት ቁጥሮች አሉን። ከቴሌ ውስጥ ናቸው ቁጥ ናቸው። ሲደውል ታካሚ ነው የሚከፍል ማለት ነው። ለወደፊት ግን እነዚህን ቁጥሮች ከቴሌ ጋር ተነጋግረን አጭር ቁጥር እናደርጋቸውና ነፃ የስልክ መስመር ይሆናሉ ማለት ነው። ቁጥሮቹ 058-320-2121 058-320-4243 058-320-1122 058-320-1777 ናቸው ማለት ነው። ስለዚህ 24 ሰዓት ነው የሚሰሩት። በማንኛውም ሰዓት መደወል ይቻላል ማለት ነው። ሐኪሞችን ማግኘት ይቻላል።
የ24 ሰዓት አገልግሎት ሲሰጡ ምን ያህል ባለሙያ ናቸው እዚህ ጋር ያሉት?
አራት ሐኪሞች አሉ ማለት ነው። ከጠዋት በሶስት ሽፍት ነው የሚሰራው። ከጠዋት አራት ሐኪሞች አሉ፣ ከሰዓት አራት ሐኪሞች፣ ሌሊት ላይ ሁለት ሐኪሞች አሉ ማለት ነው። ስለዚህ በቀን 10 ሐኪሞች ለዚህ አገልግሎት ተመድበዋል ማለት ነው። የባህር ዳር ዩኒቨርሲቲ የፈለገ ሕይወት አጠቃላይ ስፔሻል ሆስፒታል እና የአዲስ አበባ አዲስ ዓለም የመጀመሪያ ደረጃ ሆስፒታል የሚገኙ የሐኪሞች የሚሰሩበት ተቋም ነው ማለት ነው። ማህበረሰቡ እነዚህን ቁጥሮች ለአገልግሎት ተጠቃሚዎች በማስታወቅ የአገልግሎቱ ተጠቃሚ እንዲሆኑ እና ለአገልግሎቱ መሻሻል ያለባቸው ያሉ ሀሳቦች ካሉም ለእኛ እንዲነግሩ እና እነዚህም መስተካከል ያለባቸው ነገሮችን እያስተካከል አገልግሎትን የበለጠ እንድናስፋፋ ነው። አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። የኮቪድ-19 ወረርሽኝ እየተዛመተ በመጣበት በአሁኑ ሰዓት ባለሙያዎች ሰዎች ከበሽታው ወሬ ጋር በመላመዳቸው እንዳይዘናጉ እያስጠነቀቁ ነው። በዚህ በዩናይትድ ስቴትስ ካሊፎርኒያ ሳን ዋኪን ሆስፒታል የውስጥ ደዌ ስፔሻሊስት የሆኑት ዶክተር ታፈረ ንጋት ለኮቪድ-19 ተጋላጭ የሆኑ የህብረተሰብ ክፍሎችና መደረግ ስለሚገባቸው ጥንቃቄዎች ከባልደረባችን ኤደን ገረመው ጋር አጭር ቆይታ አድርገዋል።
ኮቪድ-19 ዓለም አቀፍ ወረርሽኝ ተብሎ ከተሰየመ 2 ወራቶች አለፉት። በእነዚህ ጊዜያት ውስጥ እለት እለት ስለ ቫይረሱ ከመስማት ጋር ብዙዎች ቫይረሱን የመላመድና የመዘናጋት ሁኔታዎችን እያሳዩ ናቸው ሲሉ ባለሙያዎች ይናገራሉ። በተለይም ለቫይረሱ በከፍተኛ ሁኔታ ተጋላጭ ሆኑ ግለሰቦች በዚህ ዙሪያ ከፍተኛ ጥንቃቄ ማድረግ እንዳለባቸውም ይነገራል። ዶክተር ታፈረ ንጋት በካሊፎርኒያ ሳን ዋኪን ሆስፒታል የውስጥ ደዌ ስፔሻሊስት ናቸው። ለቫይረሱ ተጋላጭ የሚባሉት የህብረተሰብ ክፍሎችን እንዲህ ይዘረዝራሉ።
በአብዛኛው ተጋላጭ የህብረተሰብ ክፍሎች ብለን የምናስባቸው ከበሽታው የመስፋፋያ መንገድ አኳያ አብሮ ሊታይ የሚችል ሲሆን መጀመሪያው ነጥብ የሚነሳው በጋራ አብረው በጠበብ ባለ ቦታ ወይም ደግሞ በአንድ ቦታ በብዙ ቁጥር አንድ ላይ የሚኖሩ ሰዎች መጀመሪያ ተጋላጭ አድርገን እናያቸዋለን። ከዚያ በተጨማሪ ደግሞ መጠለያ ወይም ደግሞ ቤት የሌላቸው ቤት አልባ የሚባሉ የህብረተሰብ ክፍሎችም እነዚሁ ተጋላጭ አድርገን እናያቸዋለን። በሌላ መንገድ ደግሞ ወይም ደግሞ በሌላ ክፍል የምናያቸው በልዩ ልዩ ምክንያት የአካል ጉዳት ያላቸው የህብረተሰብ ክፍሎችም ለዚህ የወረርሽኝ ተጋላጭ እንደሚሆኑ ማሰብ እንችላለን። እንግዲህ ምክንያታቸው የእነዚህ የሶስቱም ክፍሎች የተለያየ ነው የሚሆነው። የመጀመሪያዎቹ አንድ ላይ በመኖራቸው ምክንያት በጋራ የሚጋሩት ብዙ ቁሳቁሶች ስለሚኖሩ አብረው በመቀራረብ በንክኪ ቫይረሱ ከአንዱ ሰው ወደሌላ ሰው በቀላሉ እንዲዛመት ስለሚያደርግ፣ በሁለተኛ ደረጃ ያየናቸው ደግሞ ቤት አልባ ወይም ጎዳና ተዳዳሪዎች የሚባለው ማለት ነው በተለምዶ በኢትዮጵያ አጠራር። እነዚህ ሰዎች አሁንም በብዙ ቦታ ተከማችተው ተጠጋግተው የመኖር እድል ይገጥማቸዋል። በተጨማሪ ደግሞ መረጃ የማግኘት እድላቸውም ደግሞ እንደዚሁ ውሱን ነው የሚሆነው። ምክንያቱም መደበኛ የሆነውን የመረጃ ልውውጥ የሚያደርጉበት መንገድ ስለሌላቸው፣ ለምሳሌ የቴሌቪዥን የሬዲዮ የማግኘት እድላቸው በጣም አነስተኛ ነው የሚሆነው ማለት ነው። በሶስተኛ ደረጃ ያየኋቸው የህብረተሰብ ክፍሎች ደግሞ እንዲሁ ባላቸው የአካል ችግር ምክንያት መረጃዎቹን ለነሱ በሚሆን መንገድ በዚህ ፍጥነት በዚህ አሳሳቢ በሆነ ፍጥነት እየተሰራጨ ስላለ በሽታ የማግኘት እድላቸው በጣም ውሱን ይሆናል የሚል እምነት አለኝ።
ለኮቪድ-19 ተጋላጭ ለሆኑት የህብረተሰብ ክፍሎች ሁሉም ሰው ኃላፊነት በመውሰድ መረጃ በመስጠትና የንጽህና መጠበቂያዎችን እንዲያገኙ ማገዝ እንዳለበት ዶክተር ታፈረ ይጠቁማሉ።
ከወረርሽኙ ጋር ስናስብ አብረን ማየት ያለብን ምን መደረግ አለበት የሚለውን ወይስ ደግሞ የትኛውንም የህብረተሰብ ክፍል ወይም ግለሰብ ቢሆን እንዴት አድርገን ልንታደገው እንችላለን የሚለውን አብሮ ማሰብ በጣም ብልህነት ነው። ከዚህ አኳያ እንግዲህ በመጀመሪያ ተጠጋግተው በአንድ ቦታ ተከማችተው የሚኖሩ ሰዎች፣ እነዚህ እንግዲህ ለምሳሌ በአንድ ግቢ ውስጥ የሚኖሩ ተማሪዎችንም ወታደሮችንም ታራሚዎችንም ብናስብ እነዚህ ሰዎች እንግዲህ የሚገለገሉባቸው ቁሳቁሶችን የማጽዳት ዲስኢንፌክት የማድረግ ማለት እንደገና ትምህርት በመስጠት ደግሞ በተቻለ መጠን 2 ሜትር መራራቅ የሚለው እንግዲህ በጣም ለመተግበር አስቸጋሪ የሚሆንባቸው ሁኔታዎች እንዳሉ በዚህ ውስጥ ማሰብ እንችላለን። ሆኖም ግን የፊት መሸፈኛ ለምሳሌ የተሟላ ዘመናዊ የፊት መሸፈኛ ጭንብል እንኳን ባይኖር ባላቸው ልብስ አፍንጫና አፋቸውን እንዲሸፍኑ ማድረግ፣ እጃቸውን እንዲታጠቡ፣ እንደገናም ደግሞ የመታጠብ ሁኔታው ካልገጠማቸው ደግሞ በቀጥታ አይኖቻቸውን አፍንጫዎቻቸውን እና አፋቸውን እንዳይነኩ ትምህርት በመስጠት መረጃ በማቀበል ይህንን ተጋላጭነታቸውን መቀነስ እንችላለን። ቤት አልባ ወይም ደግሞ የጎዳና ተዳዳሪዎች ባላቸው የህብረተሰብ ክፍሎች ደግሞ እነሱንም ያማከለ ግንዛቤ ማስጨበጫ ትምህርት መዘርጋት በጣም ያስፈልጋል። ያማከለ ብቻ ሳይሆን እነሱን ያሳተፈ አብረው ተሳታፊ መሆን አለባቸው። በሶስተኛ ደረጃ ያየናቸው እንግዲህ የአካል ጉዳት ያላቸውን ሰዎች ነው። እነዚህ በጣም ልዩ ትኩረት ይገባቸዋል። አንደኛ ሁላችንም የህብረተሰብ ክፍሎች ማለት ነው፣ መንግስትም ቢሆን የጤና ባለሙያዎችም እንዲሁም ደግሞ የህብረተሰብ አካላት በሙሉ እነዚህን ወገኖቻችንን የመርዳት፣ የማትረፍ፣ የመጠበቅ፣ የመንከባከብ ኃላፊነት ይኖርብናል ብዬ አምናለሁኝ።
ዶክተር ታፈረ ሲያጠቃልሉም ሁሉም ሰው ኃላፊነቱን በአግባቡ ከተወጣና ሳይዘነጋ የእጅ ንጽህናና ርቀትን በመጠበቅ በወረርሽኙ ሳቢያ ሊከሰቱ የሚችሉ አደጋዎችን መቋቋም እንደሚችል ገልጸው፣ ይሄ ኃላፊነት ደግሞ የመንግስትም ሆነ የጤና ባለሙያዎች ብቻ ሳይሆን የመላው ህብረተሰብ መሆን አለበት ሲሉ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ሞዛምቢክ ላይ የጭነት መኪና ጀርባ ላይ ባለ ኮንቴነር ውስጥ ተቆልፎባቸው ለሞት ከተዳረጉት 64 ኢትዮጵያን መካከል በሕይወት የተረፉት 11 ሰዎች ባለፈው አርብ ወደ ሀገራቸው ተመልሰዋል። ሳይመን ማርክስ ከአዲስ አበባ የላከልን ዘገባ ስመኝሽ ቆየት አቀርበዋለች።
የ18 ዓመት ወጣቱ ደጀኔ ደገፌ ካደገበት የቢሾፍቱ ገጠራማ አካባቢ ለቆ ሲወጣ እቅዱ ከስራ አጥነት ለመላቀቅና በደቡብ አፍሪካ ስራ አግኝቶ የሚያገኘውን ገንዘብ ለቤተሰቦቹ ለመላክ ነው። በምትኩ ግን ያጋጠመው ሕይወቱን ሊያሳጣው ነበር። ደጀኔ መጋቢት 15 ቀን በሞዛምቢክ ውስጥ ለቀናት አየር በሌለው የእቃ መጫኛ ኮንቴነር ውስጥ ተቆልፎባቸው ከሞት ከተረፉት 14 ወጣት ኢትዮጵያውያን መሃል አንዱ ነው። በህገወጥ አዘዋዋሪዎች አመቻችነት ከነርሱ ጋር አብረው ሲጓዙ የነበሩ 64 ስደተኞች ኮንቴነር ውስጥ ህይወታቸው አልፏል። ደጀኔ ለቪኦኤ ሲናገር የህገወጥ አዘዋዋሪዎቹ ደቡብ አፍሪካ እንዲያደርሱት 200 ሺህ ብር ከፍሏል። ሞዛምቢክ ከመድረሱ በፊትም ለስድስት ወራት ያክል ያለ ምግብና ያለ ውሃ በጫካ ውስጥ በእግር ተጉዟል። አገሬ በመመለሴ በጣም ደስተኛ ነኝ የሚለው ደጀኔ አሁን ያለው ምርጫ ወደ ትውልድ አገሩ ተመልሶ ሊያገኘው በሚችለው የእርሻ ሥራ ላይ መሰማራት እንደሆነ ያስረዳል።
ኦኬ፣ እግዚአብሔር ይመስገን። ያው ደስታ ነው የሚሰማኝ። ያው ቤተሰቦችም ያው ደስ ብሎን እንደዚህ ኢትዮጵያኖች ያው ወንድማሞች ያለ ሞቱት ያው ጤና መምጣታችን በጣም እያዘነ መጥ ነው። 63 ሲሞት 64 መትርፋችን በጣም ያው እያመሰገንኩ ነው የምሄደው። ከዚህ በኋላ ደግሞ እያመሰገንኩ መኖር የምፈልገው።
11ዱ ስደተኞች በአዲስ አበባ የኮሮና ቫይረስ ተጠርጣሪዎች ለይቶ ማቆያ ስፍራ ለሁለት ሳምንት ተለይተው ከተቀመጡ በኋላ አርብ ዕለት ወደ ሀገራቸው እንዲመለሱ ተደርጓል። ከተረፉት መሃል 3ቱ ሞዛምቢክ ውስጥ ባለ ሆስፒታል እርዳታ እየተደረገላቸው ሳለ ማምለጣቸውን የዓለም አቀፉ ስደተኞች ድርጅት አስታውቋል። ከኢትዮጵያ ጉዞ የጀመሩት 78 ወጣቶች ሞዛምቢክ ውስጥ ያለ ቴቴ የተባለ ከተማ ከመድረሳቸው በፊት 4000 ኪሎ ሜትር ያክል በእግርና በጭነት መኪና እያፈራረቁ ተጉዘዋል። ቴቴ ላይ የሚገኝ የፍተሻ ጣቢያ አካባቢ ተዘግቶባቸው የቆዩት ስደተኞች አየር ሲያጥራቸው የጭነት መኪናውን በመደብደብ የእርዳታ ጥሪ ማሰማታቸውን ከሞት ተራፊዎቹ ይናገራሉ። የ19 ዓመቱ ሙሉጌታ ኤርደሎ የሞዛምቢክ ባለስልጣናት ከጭነት መኪናው ውስጥ ሲያወጡት ራሱን አያውቅም ነበር።
ያው ከባድ ሁኔታ። እኛም ሞዛምቢክ ከደረሰን በኋላ ምንሽት ሁለት ተኩል አካባቢ ነው እዛ ካውንትሪ ተገባ ነው እና በግድ ነው ለመግባት ፍቃደኛ አይደለንም እና ያ በዱላ ሲመቶ በግድ ነው የገባ ነው። እኛ እዛ ሳንገባ በፊትም የተጎዱት አሉ።
በጉዳዩ ላይ የኢትዮጵያ ፌዴራል ፖሊስን ለማናገር ያደረግነው ጥረት ባይሳካም የደረሰውን አደጋ ለማጣራት የኢትዮጵያና የሞዛምቢክ ባለስልጣናት በቅንጅት እየሰሩ እንደሆነ በኢትዮጵያ የዓለም አቀፍ ስደተኞች ድርጅት ፕሮግራም አስተባባሪ ወይዘሮ ሳራ ባሻ ያስረዳሉ። የተሻለ ኑሮ ፍለጋ በህገወጥ መንገድ ከሀገር የሚወጡት ኢትዮጵያውያን በአብዛኛው እድሜያቸው ከ15 እስከ 35 ይሆናል የሚሉት ወይዘሮ ሳራ ይህን ህገወጥ ዝውውር ለማስቆም የተለያዩ ባለስልጣናት እየሰሩ ቢሆንም ገና ብዙ የሚቀር ነገር አለ ይላሉ።
The network is huge, it's beyond Ethiopia. There are a lot of smugglers along the journey, so that kind of government to government cooperation is extremely important.
ትስስሩ በጣም ሰፊና ከኢትዮጵያ ያለፈ ነው። በየመንገዱ በጣም ብዙ ህገወጥ አዘዋዋሪዎች አሉ። ስለዚህ የመንግስታት ተቀናጅቶ መስራት በጣም አስፈላጊ ነው። ድንበር ጥበቃን ማጠናከር፣ ህገወጦች በመርመራ የሚከሰሱበትን ህጋዊ መንገድ ማጥበቅና ሌሎች ለምስክሮች ህጋዊ ከለላ መስጠት እጅግ አስፈላጊ ነው።
ወይዘሮ ሳራ አክለውም ከ110 ሚሊዮን በላይ የህዝብ ቁጥር ባለበት ታዳጊ ሀገር ላይ የስርዓት ኢትዮጵያውያን ቁጥር መብዛት የህገወጥ አዘዋዋሪዎችን መንገድ ለማጥፋት የሚሰራውን ስራ አዳጋች አድርጎታል ይላሉ።
በትግራይ ክልል የሚንቀሳቀሱ ሶስት ፓርቲዎች በክልሉ ምርጫ ካልተካሄደ ህጋዊ መንግስት ስለማይኖር ለዚህ ክስተት መፈጠር ተጠያቂው የክልሉ መንግስትና ገዢው ፓርቲ ናቸው ብለዋል። ሙሉጌታ ጽባ ዝርዝር አለው።
ሳልሳይ ወያነ ትግራይ፣ ባይቶናና የትግራይ ናጽነት ፓርቲዎች በዛሬው ዕለት በጋራ ባወጡት ያቋም መግለጫ በትግራይ ክልል በክልል ደረጃ ምርጫ ለማካሄድ የሚያስፈልገው እንቅስቃሴ እየተደረገ አይደለም በማለት ወቅሰዋል። ሶስቱም ፓርቲዎች ካሁን በፊት በየግል ምርጫ በትግራይ መካሄድ አለበት የሚል አቋም ገልጸው የነበረው ሲሆን በዛሬው ዕለት ደግሞ በትግራይ ክልል ምርጫው እንዲካሄድ ለምርጫም የሚያስፈልጉ ስራዎች ግልጽ ዝግጅት እንዲጀመር ጥሪ አቅርበዋል። ፓርቲዎቹም ትግራይ በከፍተኛ መስዋዕትነት የተረጋገጠ የራስን እድል በራስ የመወሰን መብት አሳልፋ እንድትሰጥ አንፈቅድም ብለዋል በመግለጫው። የ የፓርቲዎቹ መግለጫ እንደሚያሳየው የራስን እድል በራስ የመወሰን መገለጫ ከሆነት አንዱ ምርጫ ነው በማለት ጠቅሷል። ምርጫ በትግራይ ካልተካሄደ ክልሉን የሚያስተዳድር ህጋዊ ስልጣን ያለው ፓርቲ አይኖርም። ስለዚህ ትግራይ በህዝብ የተመረጠ ህጋዊ መንግስት ሊኖራት ይገባል ብለዋል። በወጣው መግለጫ ማብራሪያ የጠየቅናቸው የሳልሳይ ወያነ ትግራይ ሊቀመንበር አቶ ሀያል ጎድፋይ
ያወጣነው መግለጫ በተጨባጭ መሬት ላይ ምን ነገር እየተሰራ እንዳልሆነ፣ ምክንያቱም ምርጫ መካሄድ ካለበት የሚመለከተው ምርጫ አስፈጻሚ ደብዳቤ መጻፍ ያስፈልጋል። ያው ምርጫ ቦርድ ነው። ምርጫ የማይካሄድ ከሆነ ደግሞ በትግራይ ምርጫ ቦርድ በማቋቋም ምርጫ መካሄድ አለበት ብለን ነው የምናምነው። ይሄ ደግሞ ህገ መንግስታዊ መብታችን ነው። በዚህ ሀገር ከምርጫ በኋላ ምን እንደሚከሰት አናውቅም። ራሳችን መወሰን ያለብን ነገር ለፌዴራል መንግስት መስጠት አንፈልግም። ራሳችን ነው መወሰን ያለብን። ይህ የራስን እድል በራስ የመወሰን መብት ከመጠቀም ጋር የተያያዘ ነው። ሂዶ የሀገሪቱ ፖለቲካ ሌላ ስርዓትን ሊያመጣ ይችላል። ስለዚህ እኛ በዚህ ጠረጴዛ ውስጥ መግባት አንፈልግም። ስለዚህ የራሳችን መንግስት አቋቁመን መጠበቅ ነው የምንፈልገው። ምርጫ መካሄድ አለበት ብለናል። ራስን እድል በራስ የመወሰንና የራስን በራስ የማስተዳደር መብት የያዘው ጉዳይ ስለሆነ ከመስከረም በኋላ በትግራይ ህጋዊ መንግስት እንደማይኖር ገልጸናል። ስለዚህ ከእንግዲህ በኋላ ትግራይ ውስጥ መንግስት ሆኗል የሚል አካል ህጋዊ አይደለም። ከምርጫ ባለማካሄድ ለሚመጣው ኪሳራም ተጠያቂው የትግራይ መንግስትና ገዢው ድርጅት ነው ብለን በግልጽ አስቀምጠናል።
በትግራይ ክልል ምርጫ ይካሄዳል ከማለት ውጭ የክልሉ ገዢ ፓርቲ ትግራይ ተቀባይነት ያለው ፍትሐዊና ዲሞክራሲያዊ ምርጫ እንድታካሄድ እንደ ገዢ ፓርቲ ኃላፊነት ተሰምቶት ግልጽና የማያሻማ አቋም አልያዘም በማለት ወቅሰዋል። ፍትሐዊና ዲሞክራሲያዊ ምርጫ ለማካሄድ ደግሞ ሰፊና ምቹ የፖለቲካ ምህዳር ሊኖር ይገባል ያሉት ፓርቲዎቹ ይህንን እስካሁን በትግራይ አልተፈጠረም በማለት በዚህም የትግራይ መንግስት በጉዳዩ ላይ እያሳየው ያለው ኃላፊነት የጎደለው ሸለልተኝነት ነው በማለት በጥብቅ እንቃወመዋለን ብለዋል። በጉዳዩ ላይ መልስ ለማግኘት ለትግራይ ክልል ፍትህ ቢሮ ኃላፊና የህወሓት ማዕከላዊ ኮሚቴ አባል አቶ አማኑኤል አሰፋ ጠይቀናል። ምርጫ በኢትዮጵያ ደረጃ ለማካሄድ ፍላጎት እንዳልነበረ ህወሓት አስቀድሞ ስለተረዳ ከባለፈው የህዳር ወር ጀምሮ አቋሙን እያሳወቀ ነበር ብለዋል። በጊዜው በሀገር አቀፍ ደረጃ ምርጫ የማይካሄድ ከሆነ ምርጫ በክልል ደረጃ እንደሚካሄድ አቅጣጫ ተቀምጦ ነበር ያሉት አቶ አማኑኤል በቅርብ ጊዜ ደግሞ በኮሮና ወረርሽኝ ምክንያት በማለት ምርጫውን ይራዘማል ሲባል ህወሓት ምርጫው በትግራይ እንዲካሄድ ዝግጅቶችም እንዲደረጉ ወስኗል ሲሉ ተናግሯል። የገዢው ፓርቲ ውሳኔ ደግሞ የክልሉ መንግስት አቋምም መሆኑ የክልሉ መንግስት ፕሬዚደንት በመግለጫቸው አስታውቀዋል በማለት አቶ አማኑኤል ገልጸዋል። በአሁኑ ጊዜ ደግሞ የፌዴሬሽን ምክር ቤት የመጨረሻ ውሳኔ በምርጫው ማራዘም ጉዳይ ላይ ሳይሰጥ አዋጅ ማውጣት እንዲሁም የህዝብ ማነሳሳትና ሌሎች የህግ ስራዎች በግልጽ መስራት ከጀመርን ችኮላ ነው የሚሆነው ብለዋል። ከሁሉም በላይ ግን ምርጫው እንደሚካሄድ ፖለቲካዊ ውሳኔ ተሰጥቷል ሲሉ ገልጸዋል።
ንሕና ከመንግስትን ከምውድብን መረፃ ከካየድዩ ና ሓላፍነት ወሲድና ንብረት ክንሰርሖ ምዝግብኡና ስራሕቲ ስራሕ ጀሚርና ኢና ሰሪሕና ዘለና ውሳነ ተወሲኑ ስራሕቲ ስርሑ እዮም ዘለዉ።
እኛ እንደ መንግስትና ፓርቲ ምርጫው ይካሄዳል ብለን ሓላፊነት ወስደናል። መስራት ያለብን ስራዎች መስራት ጀምረናል። ውሳኔ ተወስኖ ስራዎች እየተፈጸሙ ናቸው። የሚመለከተው አካል ድርሻውን ወስዶ እየሰራ ይገኛል። ከዛም ህዝብና የፖለቲካ ፓርቲዎች ያሳተፈ ስራዎች ይሰራሉ፣ ጊዜያቸው ጠብቆ ይፈጸማሉ። በአሁኑ ጊዜ በፌዴራል ደረጃ የተነሳው ጥያቄ በህጋዊ መንገድ ማለትም በፌዴሬሽን ምክር ቤት የመጨረሻ ውሳኔ ሳይወሰን የትግራይ መንግስት አዋጅ አላወጣም፣ የማነሳሳት ስራ አልተፈጸመም ብለህ ማውራት ችኮላ ነው የሚሆነው። እዚህ ችግር የለም፣ ፓርቲያችን በትግራይ ምርጫ እንዲካሄድ ወስኗል ነው ያሉት። ህወሓት የወሰነው ውሳኔ የሚተገበር እንጂ ለወሬ ብቻ ተብሎ አይደለም ያሉት አቶ አማኑኤል ህዝባችን የታገለለት መብቱ እንዲጠቀም ነው ብለዋል። አሁን ቅሬታ ካቀረቡ ፓርቲዎች ጋር ለህዝባችን ጥቅም ስንል አብረን እንሰራለን ሲሉ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። ትዝታ ብላቸው የመርሃ ግብሩ አርታኢ፣ ኤልያስ አስማረ የመሰናዶ አቀናባሪ፣ ኤደን ገረሙ በዜና፣ እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናችሁ ቆይተናል። እናመሰግናለን። የነገ ሰው ይበለን።
ቶን ነው ያደረው ነው ቪኦኤ ሰገንታ አፋን ኦሮሞት